ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የህዳር ምሽት ሰኞ የሰኞ ምሽት ህዳር 5/2015 የጋቢና ቪ መሰናዶ ካንሳ ጀምሮ ወደ እናንተ መድረስ ይቀጥላል። ለምሽቱ ያዝናቸው መሰናዶች እናስተዋውቃችሁ።
ልብሶቻችን በሙሉ ኢትዮጵያ በተመረቱ ማቴሪያሎች ከምንሰራቸው እና የኢትዮጵያን ዕደ ጥበብ
ያካተቱ በሽመና ወጣት ዲዛይነር የሆነችው ፎዚያ አንድሪያስ ነው። ፎዚያ አንድሪያስ በራሷ ስም የተሰየመ የንግድ መለዩን በመያዝ በዓለም አቀፍ ደረጃ ስራዎቿን የልብስ ስብስብ ስራዎቿን እያሳየች ትገኛለች። አሁንም በቅርቡ ደግሞ በፖርቹጋል ከተማ ስራዎቿን ለእይታ አቅርባለች። ፎዚያ ከዚህ በተጨማሪም አካባቢ ጥበቃን የሚመለከቱ እንዲሁም ደግሞ የሽመናውን መብት የሚያከብሩ ስራዎችን እየሰራች የምትገኘው የምሽቱ እንግዳችን አድርገናታል። አካባቢ ጥበቃን የተመለከቱ እንዲሁም ደግሞ ከቴክኖሎጂ ጋር የተያያዙ መሰናዶችንም ይዘናል። ስፖርትም በምሽቱ አለ። ከኛ ጋር ታምሹ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው መሰናዶን እየመራው፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን ነው። አብራችሁን ሆኑ። ምሽቱ አብይ ያደረግነው መግቢያችን ላይ እንዳስተዋወቅነው ከወጣት ዲዛይነር ፎዚያ አንድሪያስ ጋር ያደረግነው ቆይታ ነው። ፎዚያ የልብስ ዲዛይነር ስትሆን በሙሉ ስሟ የተሰየመ ፎዚያ አንድሪያስ የተሰኘ የራሷ የሆነ የንግድ መለዮ አላት። ፎዚያ በቅርቡም Place of the Mind የተሰኘው ስብስቧን በፖርቹጋል ለትዕይንት አብቅታለች። ፎዚያን ለየት የሚያደርጋት የልብስ ዲዛይን መስራቷ ብቻ ሳይሆን ባህላዊ ጨርቆችን ከሸማኔዎች ጋር በመሆን ማምረቷም ጭምር ነው። ከዚህ እንግዲህ በምሽቱ እንግዳችን አድርገናታል። ከሷ ጋር ያደረኩት ቆይታ ቀጥሎ ይቀርባል።
እኔም በጣም አመሰግናለሁ። ፎዚያ አንድሪያስ እባላለሁ። ፎዚያ አንድሪያስ የሚባል የኤቲካል ልብሶች ላይ የሚሰራ ካምፓኒ አለ። ልብሶቻችን በሙሉ ኢትዮጵያ ውስጥ በተመረቱ ማቴሪያሎች ነው የምንሰራቸው እና የኢትዮጵያን ዕደ ጥበብ ያካተቱ በሽመና የሚሰሩ ስራዎች ነው የሚሰራው።
ፎዚያ አንድሪያስ እንግዲህ አሁን እየታወቀ ያለ ብራንድ ነው ማለት ይቻላል፣ ወይም ደግሞ የንግድ መለዮ ነው እና እንዴት ነበር አጀማመሩ? አንቺ እንዴት ወደ ዲዛይኒንጉ መጣሽ? እስቲ ጥቂት ስለሱ ንገሪ።
እኔ አርክቴክቸር ነበር የተማርኩት። የአርክቴክቸር ትምህርቴን ጨርሼ ከተመረኩ በኋላ ሁሌም ፋሽን መማር ስለሚፈልግ የነበረው ትንሽ ተርቼ ወደ ፋሽን ስኩል ገባሁኝ ማለት ነው። ከዛ የፋሽን ትምህርት ቤት ጥሩ ነበረ፣ ለእኔ የሚያገኘሁት ልምድ ውጤቴም ጥሩ ነበር እና እነሱ ነገሮች ለእኔ እድል ሰጠኝ ከሰው ጋር እንድተዋወቅበት። የመጨረሻ የነበረውም ውድድር እኔ ነበር ያሸነፍኩት። የትምህርት ቤቱን እና ሚዲያዎች ምናምን ነበሩ አገዛኝ ወደ ስራው በደንብ ለመግባት ማለት ነው። ከዛ በኋላ በትንሽ ስኬል የተወገዝ የተቀበልኩ ምናምን ስራዎችን መስራት ጀመርኩኝ እና በዛ ውስጥ አሁን 5 ዓመት አካባቢ ሆነኝ፣ አልሞላኝም ግን እንደዛ አካባቢ ስራ ተጀመርኩኝ እና በመሀል ምንም አላቃቸውም ነገሮች ተማርኩኝ። ስለ ጨርቆች፣ ስለ ክሮች ምን እንደምናምን በደንብ አወቅኩኝ እና ከዛ ነው ወደ ጋቢ ወደ ሽመና የተዋወቅኩት። ስራ ኦልሬዲ ከጀመርኩኝ በኋላ ነው እና ሸማኔቹን ማግኘቴ ከዛ ጋር ኢትዮጵያ ያለ ነገር እየተጠቀምን ራሳችን አካባቢያችን ባለው ነገር ተመስርተን ግን ብዙ አዲስ ነገሮችን መስራት እንደምንችል ሳቅ ቴክስታይሎችን ዲዛይን ማድረግ ከሸማኔቹ ጋር አብሬ መስራትን ጀመርኩኝ እና አሁን ላይ ዲዛይኖች ጨርቆቹንም ልብሶቹንም ነው የምንሰራው ማለት ነው። እኛ
ራስሽን ስታስተዋውቂ ቅድም ኤቲካል ፋሽን ወይም ደግሞ የዲዛይን ውስጥ ነው ያለሁት ብለሻል። ምን ማለት ነው ይሄ? እስቲ
ኤቲካል ፋሽን ምንድነው? አሁን በዓለም ላይ ያለው የፋሽኑ አካሄድ የፋሽኑ ኢንዱስትሪ በብዛት መጠቀም ካለብን በላይ የምንጠቀምበት ፋይቴሽን ስለሆነ አንዳንድ ብራንዶች ሲዝናቸው በአመት 13 ጊዜ 12 ጊዜ ምናምን ይሆናል ማለት በየወሩ አዳዲስ ፕሮዳክቶች ይሰራሉ እና ምን መለሱት ፕሮዳክቶች በብዛት ይጣላሉ ሰዎችታችን ይበዛል ማለት ነው። ሸማቾችን በአማራጮችን ብዙ ቶሎ ቶሎ በማቅረብ ሁሌ ሰው ግዢ ላይ ቢሆን ማለት ነው። እኛ እንዴት ነው አንደኛ ከአካባቢያችንን ከፖሊሽንን ከመጠበቅ አንጻር በተፈጥሮ የሚገኙ ናቸው። ለምሳሌ ጥርቅ አመራረቱ ይወስናል ከርቲቤት አደራረጉ ግን ዲኮምፖዝ የሚያደርግ ማቴሪያል ነው ወይም ደግሞ ሌላ አሁን በብዛት አንጠቀመም እኛ ግን ሱፍ ትክክለኛው ሱፍ ወይም ሙል የሚባለው እነሱ ነገሮች በአጠቃላይ በተፈጥሮ ከሚገኙ ነገሮች ተነስተው ወደ ጨርቃ ጨርቅ በመረብ መቀየር የሚችሉ ነገሮችን እንደዛ አይነት ነገሮችን እንጠቀማለን። ከሌሎች ጋርመንቶች ጂንስ ከሚመርቱ ወስታቸውን እንወስዳለን እና እሱን እኛን በአዲስ ዲዛይን የተለያዩ ቦታ ላይ እንጠቀማለን። ሁለተኛ ደግሞ ራሳችን ጋር ስራዎችን ስንሰራ በተቻለን አቅም ወይስ እንዳይኖራቸው ፓተርኖችን አስተካክለን ከስተን ነው የምንሰራው። ከዛ በተረፈ ግን እና የስራ ሰዓታችን በትክክል ይሄ ሳውና ቢዝ በማያደርግ መልኩ ሁሉም ሰው የሚገባውን ተከፍሎት ግን የሚገባውን የስራ ሰዓት እየሰራ ጥሩ አይነት ሪሌሽንሽፕ ኖረን እንደ ሰዎች ተሳስበን የምንኖርበት አይነት ኢንቫይሮንመንት እንፈጥራለን ማለት ነው።
መቼም እንግዲህ እንደ ወጣት ዲዛይነር በጣም ብዙ ወጣቶች አሉ በዚህ ስራ ዘርፍ ላይ የተሰማሩ ፍላጎቱ ያላቸው ግን ደግሞ የልብስ ዲዛይን ወይም ደግሞ የራስን ልብስ የመልበስ ባህል በሀገር ውስጥ የተመረተና ዲዛይን የተሰራን ልብስ ከአቅምም አኳያ ሊሆን ይችላል ከውቀትም አኳያ ሊሆን ይችላል ብዙ ገበያ የለውም እና ከዛ አኳያ እንዴት ነው ራስን የራስሽን ብራንድ ይዘሽ መውጣት የቻልሽው?
መጀመሪያ ትንሽ አስቸጋሪ ነበረ። ምክንያቱም በማህበረሰቡ አንጻር ፋሽን ዲዛይን የተማረ ሰው ወይም ደግሞ ፋሽን ዲዛይነር ሲባል ሲጀምር ይሄ የአራት ልብሶችን ለፕሮግራም ለሰርግ ምናምን የሚሆኑ ልብሶችን ነው እንዲሰራ የሚጠበቀው ይመስለኛል። እና ለእኛ ስንጀምርም እንደዚህ በየቀን መለበስ የሚችሉ ልብሶችን ኤቨንት በማንኛውም ቀን ሰው መንበስ የሚለብሳቸው ልብሶች ነበር የምንሰራው። እና ለእነሱ ልብሶች ተቀባይነት መጀመሪያ ላይ አላገኘንም ነበር። ትንሽ ከባድ ነበር፣ አስቸጋሪ ነበር። ግን እኛም ስራችንን ቆም ብለን እንድንፈትሽ አደረገን። ስለዚህ እንደዚህ አይነት ስራዎች ስንገባ ሰዎች የእውነት ከቻይና የሚመጡትን ልብሶች በተጨማሪ ራሳችን የምንሰራቸውን ነገሮች በምን መልኩ ብናቀርብ አክሰፕት ሊያደርጉ ይችላሉ የሚለውን ነገር ነበር። እና አንደኛ ኳሊቲ ላይ ነው እኛም የምንሰራው። ስለዚህ ምንም አይነት እቃ ከኛ ጋር ሲወጣ በተቻለ አቅም በአቅማችን በእኛ ባሉ ማሽኖች በጣም ቆንጆ ጥራት ያለው እቃ ነው እንትን የምንለው። ሁለተኛ ደግሞ ነገሮችን አዳዲስ ዲዛይኖችን እና ከተለያየ ቦታ መገኘት የማይችሉ ነገሮችን ማቅረብ ስንችል ሰዎች ጋር መምጣት ጀመሩ።
ስራዎችሽ ምንድን ነው እሱ የሚያንጸባርቁት? ወይም ደግሞ ኮሌክሽን ተብሎ የአንድን ስብስብ ስትሰሪ ከየት ነው መነሻሽ?
መነሻ ሀሳብ ብዙ ጊዜ ከሀሳቦች ወይም ደግሞ በህይወት ከሚያጋጥሙ ነገሮች ነው የምወስደው። የተለያየ አይነት አፕሮች አለው መሰለኝ። አንዳንዴ ይሄ አማርኛ ቃሉን አላውቀውም ግን ሲምቦሊዝም የሚባለው እንደዚህ ቅርጾችን ለምሳሌ አበባን አይቶ አበባን ይመስል ከዛም እንደመነሻ ሀሳቦች የሚሰራ ሰው አለ አይደለም? እና ያንን አበባውን ራሱን ሊሰራ ይችላል ወይም ደግሞ ከአበባው የተረዳውን ነገር በልብሶቹ ወይ በስራዎቹ ሊገልጽ ይችላል። ሀሳቦችን መግለጽ ወዳል ነው እንደ ታሪክ ማለት ነው የሚሆነው። ስለዚህ አሁን ለምሳሌ በቅርቡ አንድ ፋሽን ዊክ ነበርም ፖርቹጋል እና ጆኒ ወይም ጉዞ ነበር የሚለው ራሱን የተሻለ ሰው ሆኖ ለማግኘት የሚያደርገው ጉዞ ላይ የሚያጋጥሙትን ነገሮች እነሱን የሚያሳይ ነበረ ኮሌክሽኑ።
በዚህ ስራ ውስጥ እንግዲህ ትልቁ ስኬቴ ነው የምትይው ነገር ምንድን ነው? እስካሁን
እንደ ስኬት የምቆጥረው እንደ ዲዛይነር ራሴን ማግኘት መቻሌ ነው። አቅጣጫ ወዴት ነው? ምንን መስራት እፈልጋለሁ? ሌላ ሰው ከሚሰራው ነገር ጋር ሲታያይ መለየት የሚችል ነገርን መስራት መቻሌ እንደ አንድ ስኬት ቆጥረዋለሁ። ከዛ በተጨማሪ ከእንትኖች አንጻር ለምሳሌ 2019 በፈረንጆች አቆጣጠር ዶግ ኢታሊያ ላይ ወተን ነበረ ከሳውዝ አፍሪካ ፋሽን ዊክ የሰራነው ኮሌክሽን አንቺንድ የሚባል ነበረ። እሱ ፊቸር ተደርገናል። 2017 ላይ ገና እንደጀመርን የውመን ኦፍ ኤክሰለንስ የኤዩ ዲዛይነር ኦፍ ዘ ኢየር ብለው አውጥተው ነበረ። እና እንዲሁም አሁን በቅርብ ያደረግነው የፖርቱጋል ፋሽን ዊክ በጣም ትልቁ ውጤታችን ነበር።
ከማጠቃለላችን በፊት የወደፊት አላማሽን እንዲሁም ደግሞ በዚህ ኢንዱስትሪ ውስጥ ሊለወጥ ይገባል የምትይውን ነገር አንድ ላይ አጣምረሽ ንገሪኝ።
ፋሽን ዲዛይን ትምህርት ቤት እንዲኖር እንፈልጋለን። ከዚህኛው ስራ ባሻገር ማለት ነው። ቅድምም እንደገለጽኩት አሁን እንትን የጨርቆቹን ዲዛይኖች ምናምን እንሰራለን እና እሱንም ወደ ቴክስታይል ፕሮዳክሽን እንዲያድግልን እንፈልጋለን። ኢንሃውስ ፕሮዳክሽኖችን ለማስታከል ማደግ አለበት ወይም መስተካከል አለበት ብዬ ነው። ነገር ከአንደኛ የስራ ባህሪያችን ነው። የሽመና ስራ ትልቅ ዋጋ ያለው ስራ ነው። ግን ይሄ በድሮ በምናቀው በባህላዊ አሰራር ነው የሚሰራው እንጂ የስራ ኤቲክስ ምናምን ተብሎ እየሰራንበት ያለው ነገር አይደለም። እና በጣም አንደኛው ማስተካከል አለብን ብዬ የማስበው ነገር አንድ ትልቅ ነገር ለዓለም መስጠት የምንችለው ነገር እሱ ነው።
እሺ ፎዚያ እንግዲህ ስለነበርሽ በጣም ነው የማመሰግነው።
በጣም አመሰግናለሁ ስለአድሉ።
ጋቢና ቤ ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። እፉዬ ገላ በወጣቶች የተመሰረተ የግብርና ጤናና የትምህርት ዘርፎችን የሚያግዙ ቁም ነገር አዘል የኮምፒውተር ጨዋታዎችን የያዘ ገንቢ ተቋም ነው። ከተመሰረተ ጥቂት ዓመታትን ያስቆጠረው ተቋሙ አዳዲስ የንግድ ፈጠራ ሀሳብ ያላቸው ወጣቶችና ድርጅቶች ከአገልግሎት ፈላጊዎች ጋር በማቀናጀት ስራም ይሰራል። ሀብታም ስዩም ከእፉዬ ገላ ድርጅት አጋር መስራች ዳግማዊ በድሉን አነጋግሮት ነበር። ቀጥሎ ይቀርባል።
የገና ብዙ ሰው የሚያውቀው ከሆነ እንደ አረም ሊታይ ይችላል። የገና ግን አንድ ቦታ ተበትኖ ብዙ ቦታ ሄዶ መብቀል የሚችል ለየት ያለ ጸባይ እና መስፋት ጸባይ ያለው ተክል አይነት ፈረንጆች ዳንዲና የሚሉት ማለት ነው። እኛም እፉዬ ገላ ብለን ራሳችን እንትን ያለ እንደ አንድ ሳይድ አክት አስ ስታርታፕ አግሪጌተር ሰራባቸው አራዎች አሉ። አግሪካልቸር ላይ እንሰራለን፣ ሄልዝ ላይ እንሰራለን፣ ቱሪዝም ላይ እንሰራለን። በጣም ደግሞ በጣም ስፔሻላይዝ የምናደርግበት ኤጁኬሽን ላይ እንሰራለን። በዛ ያሉ ስታርታፖችን ሰብስበን ስፔሻላይዝ ያደረጉ ትላልቅ ፕሮጀክቶች እና ትላልቅ ፕሮብሌሞችን ሶልቭ የሚያደርግ ተቋም ነው።
እንግዲህ እንደተረዳሁት ጠቅለል ባለ ሁኔታ አዳዲስ የንግድ ፈጣሪዎችና ፈጠራዎችን ከትልልቅ ደንበኞች ጋር የማቀናጀት ስራ ነው አንደኛው ስራችሁ። በራሳችሁ ደግሞ የምትንቀሳቀሱበት ያስቀምጣችሁት ልዩ ዘርፍ እንዳለም ነው የተረዳሁት። ዳግም ቀደም ብለህ አንተም ጠቅሰኸዋል፣ ድርጅታችሁ ለደንበኞች ከሚያቀርባቸው አገልግሎቶች ወይንም ደግሞ ምርቶች መካከል አንዱ በተለያዩ ዘርፎች ላይ የሚያተኩሩ ጨዋታ የሚመስሉ ነገር ግን ቁም ነገር ያዘሉም የዲጂታል ጨዋታዎች ወይንም ደግሞ ጌሞችን ያቀርባል። ቀደም ብለን ጠቀስ አድርገኸዋል፣ በጤና በትምህርት እንዲሁም በሌሎች ዘርፎች ላይ የሚያተኩሩ ተያያዥ ምርቶች እንዳሏችሁ ነግረኝ ነበር። የተወሰኑትን እስቲ ንገረኝ። እስቲ
ብዙ ጊዜ ሰዎችን ጌም ብለን ስናነሳ መጀመሪያ ይመጣላቸው እኚህ ቪዲዮ ጌምስ ወይ ኢንተርቴንመንት ጌምስ ወይ ሞባይል ጌምስ ጊዜ ማሳለፊያ የምንላቸው አይነት ጌሞችን። እኛ የምንሰራበት ዘርፍ ሰፋ ያለ ጌም ቲንኪንግ ነው የምንለው። ጌም ቲንኪንግ በሚለው ዘርፍ ውስጥ ጨዋታ ነው የጨዋታ ሀሳቢ ወይም የጨዋታ አስተሳሰብ እንለዋለን። ሌላ ስሙ ደግሞ ኢንጌጅመንት ኢንጂነሪንግ ወይም ይሄ የምሳጤ ምህንድስና የምንለው ነው። ዘርፉ በጣም ሰፊ ነው። ለምሳሌ አሁን ሲሙሌሽን የሚባል አንድ ራሱ ሴክሽን አለ። አሁን ስለ ፕሌን ሲሙሌተሮች ብዙ ሰው ነው ሳያደርግም፣ ግን አውሮፕላን ሲሙሌተር ፓይለቶች አውሮፕላን ማብረርን የሚማሩበት ሲሙሌተር ነው። ቴክኒካሊ ስተጌ ግን አላማው ለፈን ብቻ ሳይሆን ወይም ጊዜ ማሳለፊያ ሳይሆን አንድ ሰው አውሮፕላን አብራሪ ዘንድ ክህሎት የሚማርበት መሳሪያ ሆኖ ነው ያገኘው። እኚህ ሪል ወርልድ የሆኑ ክስተቶችን ዲጂታይዝድ የሆነ ሴፍ በሆነ ኤንቫይሮመንት ላይ የማስቀመጥ ሂደት ሲሙሌሽን በገሃድ ዓለም ላይ ኢምፕሊመንት አድርገን ከተዝናኖት በተረፈ ህይወታችን ላይ ለውጥ እንዲያመጣ የምናደርግበት እና እኛም አሁን እኚህን ተጠቅመን አግሪካልቸር፣ ቅድም ያለው ሄልዝ፣ ኤጁኬሽን እና ቱሪዝም ላይ ኢምፕሊመንት አድርገነዋል። አንደኛው በጣም ፖፑላር የምንለው አንዱ የሰራ ነው ከገበሬዎች ጋር የምንሰራው ሲስተም አለ። ከጂአይዜድ ፈንድ ተደርጎ ኦልሞስት ለፋለፉት ሁለት ዓመታት እየሰራ ነው ያለነው አንደኛው ፕሮጀክት ምንድን ነው። ብዙ ሰው ስለ ኢትዮጵያ የአግሪካልቸር ስርዓት የሚያ ከሆነ በኢትዮጵያ 60,000 የሚሆኑ ኤክስቴንሽን ወርከሮች ወይም ይሄ ገበሬዎችን እንዲያግዙ የተዘጋጁ ወጣቶች አሉ። እነዚህ ወጣቶች ያው ያለፉበት ስርዓት ሁላችንም ያለፍንበት የትም ስርዓት ነው። ብቁ የሆኑ ሰዎች የሚያወጡበት የትምህርት ስርዓት ነው ያለንና እነዚህ ወጣቶች ናቸው ወጥተው ገበሬዎቻችንን አሲስት የሚያደርጓቸው። በጣም ክልቅ የእውቀት የክህሎት የአስተሳሰብ ክፍተት አለባቸው እኚህ ወጣቶች እና እንዴት ነው እነዚህ ወጣቶች የምናሳድገው ተብሎ ነው። ይሄ ነው እንደ ፕሮብሌም የወሰድ ነው የዛሬ 2 ዓመት። ከዛ ዲዛይን ያደረግነው ሲስተም የራሱ የሆነ አናሎግ ፕላትፎርም አለው አፕም አለው። ወደ 30,000 የሚሆኑ ታብሌቶች ለኤክስቴንሽን ወርከሮች የሚተላለፉ ታብሌቶቻቸው ላይ ምንድን ነው ያደረግነው እኛ ጌም ነው የሚመስለው፣ ግን ቴክኒካሊ ማወቅ የሚገባቸውን ስለ ግብርና ማወቅ የሚገባቸውን በሆነ ታሪክ ውስጥ አካቶ ኤክስፒሪየንስ እንዲያደርጉት ያደርጋል። እንትን ኤክስቴንሽን ወርከሮቹ ያን ጌም እየተጫወቱ ነው የሚመስላቸው፣ ትምህርት እየቀሰሙበት ነው። በመጨረሻ ሰርቲፊኬት ይሰጣቸዋል። አሁን እንደዚህ አይነት መሳሪያዎች አሉ የሰራ ናቸው። ለገበሬዎች ደግሞ እነሱ ከገበሬዎች ጋር የሚጠቀሟቸው ይሄ የቦርድ ጌም የሚመስሉ ግን ስለ ምርት ዘር አጠቃቀም፣ ስለ መች ታረስ መች ታጭድ፣ እንዴት ነው አረም መለየት የሚችሉት፣ እኚህን የመሳሰሉ ችግሮችን በቀላሉ ኢንተራክት እያደረጉ መማር የሚችሉበት ሰብሊሚናል ቲችንግ የምንላቸው ፎርማት። ሌላ አንድ ፕሮጀክት ቤኒሻንጉል ላይ የሰራነው ፕሮጀክት አለ፣ ኮንፍሊክት ሪዞሉሽን ላይ አሁን የመሬት ግጭት ላይ በተያያዘ። እሱም ጀስት ሲሙሌሽን ቦርድ ጌም ነው ብታዩት፣ ግን ገበሬዎች ከኢንቨስተሮች ከወረዳ ባለስልጣናትና ኤክስፐርቶች አንድ ላይ ክብ ሰርተው የሚጫወቱት ጨዋታ ነው። ግን መጨረሻ ላይ ጨዋታው የሚያስተምረው ምንድን ነው? እያንዳንዱ ስቴክሆልደር የሌላኛውን ስቴክሆልደር እሳቤ፣ አስተሳሰብ፣ ፖይንት ኦፍ ቪው፣ እይታ ማየት የሚችልበት እና ለካስ ሁላችንም አንድ ላይ እናሸንፋለን ወይም ሁላችንም አንድ ላይ እንሸንፋለን የሚል እሳቤ ነው ጌሙ የሚያደርግ።
ከሰራችኋቸው መካከል ለምሳሌ መላ የተባለ በሰብአዊ ጥቃት ተጠቂዎች ላይ የሚያተኩር እንደ ጨዋታም እንደ ማስተማሪያም የሆነ አገልግሎት መኖሩን ሰምተናል። ስለ እሱ እስቲ በጥቂት ንገረን።
መላ ደግሞ ፍየገላም ከመሆናችን በፊት ነው የሰራ ነው። አላማው ምንድን ነው? ቴክኒካል ኤንድ ቮኬሽናል ትምህርት ቤቶች አሉ። 10ኛ ክፍል ከ10 ሲደመር 1 10 ሲደመር 2 ተብለው ወጣቶች በስኪል እና በክህሎት የሚሰለጥኑባቸው የትምህርት ቤቶች አሉ፣ ተቋማቶች አሉ። እነዚህ ተቋማት ኤቲቪት የሚባሉ አግሪካልቸራል ቴክኒካል ቮኬሽናል ስኩልስ የሚባሉም አሉ። ምንድነው መነሻው የዚህ ፕሮዳክት እንሰራ መጀመሪያ የነበረው መነሻ ጾታዊ ጥቃት በትምህርት ቤት ውስጥ ኮመን እንደሆነ እና እሱ ላይ ስፔሻሊ አስተማሪዎች ምን አይነት ተጽዕኖ ሊያደርጉ እንደሚችሉ የሚያስተምር መሳሪያ እንድንሰራ ነው ኮንታክት ያደረግ ነው። በዛን ጊዜ ፒኤችዲን በሚሰራ ሃኒንግ የሚባል ኢራናዊ እና በካናዳ ኤድ ፈንድ የተደረገ ፕሮጀክት ነው። ይሄ ፕሮጀክት ስንሰራውም ያን የነበረን የመነሻ ሀሳብ ኦኬ፣ እንዴት ነው አስተማሪዎችን ስለ ጀንደር ቤዝ ቫዮለንስ እውቀታቸው ማሳደግ የምንችለው? ማሳደግ ብቻ ሳይሆን ዲሃክ ሲያጋጥማቸው እንዴት ነው ሶልቭ ሊያደርጉ የሚችሉት? እንዴት ነው ለምሳሌ በተማሪዎች መካከል ጾታዊ ጥቃት ሲፈጠር ካዩ እንዴት ነው ኢንተርቪን ማድረግ ያለባቸው? ምን ምን አይነት አክሽን መውሰድ አለባቸው? በአውስ ደግሞ ምን ሊፈጠር ይችላል የሚለውን ሲናሪዮ በኢሳፎል የዲጂታል አፕሊኬሽን ነው፣ ታብሌት ላይ የሚጫን አፕሊኬሽን ነው። ለአስተማሪዎቹ ታብሌት ላይ ነው የሚጫነው። ዋን ኦፍ ዘ ሞስት ሰክሰስፉል ከነበሩ ፕሮጀክቶቻችን መካከል ነው። አሁን ሰዎች ዘመልመላ ጌም ብለው ኦንላይን ካን አክቹዋሊ ፎር ፍሪ መጫወት የሚችሉት ጌም ነው።
ዳግማዊ፣ ከመለያየታችን በፊት በእስካሁን ብዙዋችሁ የገጠሟችሁ ተግዳሮቶች ምን እንደነበሩና የመጪ ዘመን እቅዳችሁ ደግሞ ምን እንደሚያካትት ጠቅላላ አድርገህ ለአድማጮች ብታጋራልን።
እንዳልነው ለባለፉት 5-6 ዓመታት በምንሰራበት ጊዜ የሚያጋጥሙ ብዙ ችግሮች ይኖራሉ። አንደኛው ዘርፉ አዲስ እንደመሆኑ ያው ዘርፉ ላይ ያለው እውቀት ማነሱና ሰዎች እንደ አዲስ ማየታቸው፣ ያው ጌም ማለት ጊዜ ማጥፊያ ነው፣ ጌም ማለት ሲደብረን መደበሪያ ነው እንጂ ከዛ በዘለለ ጥቅም የለውም የሚለው ኦልሬዲ ኤግዚስት የሚያደርግ አስተሳሰብ በጣም ለትልቅ ቻሌንጅ አጋጥሞናል። ሁለተኛ እንዳልነው በዘርፉ ላይ ያሉ እውቀት እንኳን አይደለም በሀገር ውስጥ ደረጃ በኢንተርናሽናል ደረጃ በጣም ሊሚትድ እና የእኛ ደግሞ የምናገኛቸው ሪሶርሶች የእኛን ባህል ያማከሉ የእኛን ሪሶርስ የእኛን ኮንቴክስት ይሄ ዩዘር ሴንተር ዲዛይን ነው የምንለው ማህበረሰባችን ያማከሉ አለመሆናቸው ሁሉንም የምናመጣውን ነገር እኛው ሪሰርች አድርገን እኛው ኢንፎርመንት አድርገን መረዳት ስለሚያስፈልገን የሚወስደው ጊዜ ነበር። ግን አሁን ለፓስት 2-3 ይርስ ከሰራናቸው የአዌርነስ ክሪኤሽን ስራዎች እና ስፔሻሊ ደግሞ አሁን ኦልሞስት ኢንዱስትሪውን ለመገንባት በዘረጋናቸው አሁን ጨዋታ ኮን የሚባል አኑዋል ፌስቲቫል አዘጋጅተናል። ከ2 ሳምንት በኋላ ይጀምራል። ጌምስ እና ጌምስ ስላላቸው ማህበረሰባዊ ፋይዳ ለአንድ ወር የሚቆይ ፌስቲቫል ነው። ኢቨንቶች አሁን ኦልሞስት አዲስ አበባ ውስጥ የሚከናወኑ ኦልሞስት ሁሉም ኮንሰርቶች ላይ ዊ ሃቭ ላይክ አዌርነስ ክሬት የምናደርግባቸው ብዙዎች አሉን። ካሉት ኢቨንት ኦርጋናይዘሮች ላይም ጋም የምንሰራቸው ብዙ ስራዎች አሉ። ካዛ ጌምስ የሚባል ኮሚኒቲ ቢል ሊያደርግ ነው አለ። አሁን የጨዋታ ማጋዚን በቅርቡ ላውንች እናደርጋለን። በእነዚህ ይሄን የሚያጋጥሙንን የስፔሻል ከአዌርነስ ጋር የተያያዙ ቤሪየሮች ሶልቭ እናደርጋለን ብለን እናስባለን።
እጅግ በጣም አመሰግናለሁ ዳግማይ በድሉ። ፉዬ ገላ ስለተሰኘው በወጣቶች የተገነባ ድርጅት ስራዎችና የወደፊት እቅዶች ጠቅለል ያለ ሐሳብ ስላጋራህን በአድማጮች ስም በጣም አመሰግናለሁ።
በጣም አመሰግናለሁ ቪኦኤ ነው። ሆፕፉሊ በሚቀጥለው ደግሞ አድገን ሰፍተን በተሻለ መድረክ ደግሞ ብዙ ሰክሰስ ስቶሪዎች ይዘን መጣበት ጊዜ ሩቅ አይደለም ብለን እናስባለን። ስለጋበዛችሁን እናመሰግናለን።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን እለታዊውን የጋቢና ቬ መሰናዶ ነው። ጋቢና ቬ ትኩረቱን አዲሱ ትውልድ ላይ ወጣቶች ላይ በማድረግ የሚሰራጭ የ30 ደቂቃ መሰናዶ ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪ አምሃሪክ ላይ ለጋቢና ቬ ያላችሁ አድርሱን። እንዲሁም ደግሞ ውይይቶቻችን ላይ መካፈል ለምትፈልጉ በተጨማሪም ደግሞ ሌሎች እንዲህ ቢሰሩ እንደዚህ አይነት መሰናዶች ቢዘጋጁ ለሚሉ አስተያየቶቻችሁ ስልክ ቁጥራችሁን አስቀምጡልን። በቪኤም ሃሪክ ኢንቦክስ ብታደርጉልን ፌስቡክ ገጽ ላይ መልሰን እንደውላችኋለን። እናንተን አስተያየትም እንሰበስባለን። መሰናዷችን ይቀጥላል። በመቀጠል የምናልፈው ደግሞ ወደ ስፖርት ዘገባ ነው። የፊፋ የዓለም ዋንጫ ኳታር 2012 በመጪው እሁድ ይጀምራል። የዛሬው የስፖርት ዝግጅታችንም ትኩረቱን በዚህ ዙሪያ ያደርጋል። የፊታችን እሁድ ለሚጀምረው የዓለም ዋንጫ ቡድኖችና ደጋፊዎች ወደ ኳታር እየገቡ ሲሆን የዩናይትድ ስቴትስ ብሔራዊ ቡድን ወደ ስፍራው ማቅናት ቀዳሚ ቡድን ሆኗል። በዓለም ዋንጫ ምክንያትም በርካታ ሊጎች ተቋርጠዋል። እስራኤላውያንና ፍልስጤማውያን የኳስ ደጋፊዎች ወደ ኳታር በጋራ ሊጓዙ ነው ይለናል ኬኔዲ አባተ ይቀጥላል።
በዓለም ዋንጫ ላይ ያተኮረው የዛሬው ስፖርታዊ መረጃችን ወደ ኳታር የሚገቡ ቡድኖችንና ደጋፊዎችን ዜና በማስቀደም ይጀምራል። የፊታችን እሁድ ለሚጀምረው የዓለም ዋንጫ ተወዳዳሪ ቡድኖችና ደጋፊዎች ኳታር እየገቡ ነው። የዩናይትድ ስቴትስ ብሔራዊ ቡድን ከ32ቱ ተወዳዳሪ ቡድኖች ኳታር የገባ የመጀመሪያው ቡድን ሆኗል። ብሔራዊ ቡድኑ ለውድድሩ በስፍራው ዝግጅት ለማድረግ በሚል ከአራት ቀናት በፊት ባለፈው ሐሙስ ነው ኳታር የገባው። በምድብ 2 ከኢራን፣ ዌልስና እንግሊዝ ጋር የተመደበው የዩናይትድ ስቴትስ ብሔራዊ ቡድን የመጀመሪያ ጨዋታውን ህዳር 12 ከዌልስ ጋር ያደርጋል። በርካታ ደጋፊዎችም ከወዲሁ ኳታር መግባት የጀመሩ ሲሆን ሀገሪቱ በዓለም ዋንጫው ምክንያት 1.2 ሚሊዮን ጎብኚዎች ይመጣሉ ብላ በመጠባበቅ ላይ ናት። ለአሸናፊው ቡድን የሚበረከተው ዋንጫም በተለያዩ የዓለም ክፍሎች ያደረገውን ጉብኝት አጠናቆ ማረፊያውን ኳታር አድርጓል። የዓለም ዋንጫው ውድድሩ በቀጣዩ እሁድ ህዳር 11 2015 ዓ.ም አዘጋጇ ኳታር ከኢኳዶር ጋር በሚታደርገው ጨዋታ ይከፈታል። በዓለም ዋንጫው ምክንያት በርካታ ሊጎች ተቋርጠዋል። ከዚህ ቀደም በሰኔና ሐምሌ ወራት ይካሄድ የነበረው የዓለም ዋንጫ ባልተለመደ መልኩ ለመጀመሪያ ጊዜ በህዳርና ታህሳስ ወር እንዲካሄድ በመደረጉ ምክንያት በርካታ የዓለም ሊጎች እክል ገጥሟቸዋል። ፊፋ ውድድሩ በእነዚህ ወራት እንዲካሄድ የወሰነው በአንጻራዊነት በአስተናጋጇ የባህረ ሰላጤዋ የመካከለኛው ምስራቅ አገር ኳታር ቀዝቀዝ ያለ የአየር ሁኔታ የሚኖርባቸው ወራት በመሆናቸው ነው። ይህም አውሮፓን ጨምሮ የሀገር ውስጥ የክለቦች ውድድራቸውን በማካሄድ ላይ ለሚገኙ በርካታ የዓለም ሊጎች ራስ ምታት ሆኗል። ተወዳጁን የእንግሊዝ ፕሪሚየር ሊግ ጨምሮ ዓለም የሚከታተላቸው በርካታ የአውሮፓ ሊጎችም በዓለም ዋንጫው ምክንያት ለሳምንታት ተቋርጠዋል። የ2022-23 የእንግሊዝ ፕሪሚየር ሊግ ከዛሬ ጀምሮ የተቋረጠ ሲሆን የዓለም ዋንጫው ከተጠናቀቀ ከ8 ቀናት በኋላ ታህሳስ 17 2015 ዓ.ም እንዲጀመር ተወስኗል። በተመሳሳይ በዓለም ዋንጫው ምክንያት ከዛሬ ጀምሮ የተቋረጠው የስፔን ላሊጋ ደግሞ እስከ ፈረንጆቹ ገና ድረስ እንደተቋረጠ ይቀጥላል። ውድድሩ ታህሳስ 22 ይመለሳል ተብሏል። ሌላው ከዛሬ ጀምሮ የተቋረጠው የጀርመን ቡንደስሊጋ ደግሞ የኳታሩ የዓለም ዋንጫ ከተጠናቀቀ በኋላም ለተጫዋቾቹ የተለመደውን የአንድ ወር እረፍት ሰጥቶ ከዓለም ዋንጫው መጠናቀቅ ከአንድ ወር በኋላ ነው ወደ ውድድር የሚመለሰው። የጣሊያን ሴሪያና የፈረንሳይ ሊግ አንድም ከተቋረጡ ሊጎች መካከል ናቸው። ፊፋ በዓለም ዋንጫ የሚሳተፉ ቡድኖችን ፖለቲካዊ ጉዳዮችን ትታችሁ እግር ኳስ ላይ ብቻ ተኩሩ በሚል ያቀረበው ማሳሰቢያ የተለያዩ አስተያየቶችን እያስተናገደ ነው። የዓለም ዋንጫው በተቃረበበት በዚህ ወቅት ውድድሩን ለማስተናገድ በሚታደርገው ዝግጅት ከፍተኛ የሰብአዊ መብት ጥሰት ፈጽማለች በሚል በኳታር ላይ የሚሰነዘሩ ትችቶች እየተባባሱ ሲሆን የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ለ32 የውድድሩ ተሳታፊ ሀገራት በቅርቡ በጻፉት ደብዳቤ በእግር ኳስ ላይ ብቻ እንዲያተኩሩ ማሳሰባቸው ይታወሳል። አንዳንድ ቡድኖችና ተቋማት ይህንን የፊፋ ማስጠንቀቂያ ሲቃወሙ ኳታር በበኩሏ አብዛኞቹን ክሶች ውድቅ አድርጋለች። የኳታር መገናኛ ብዙሃንም አንዳንድ ምዕራባውያን ሀገራትን ትምክህተኝነት እያሳዩ ነው ሲሉ ነቅፈዋል። ኳታር ፈጽማለች ያለውን የሰብአዊ መብት ጥሰት በመቃወም ተጫዋቾቹ ጽሑፋቸውና ምልክታቸው በጉልህ የማይታይ ማሊያዎችን እንደሚለብሱ ያስታወቀው የዴንማርክ ብሔራዊ ቡድን አሁን ደግሞ በልምምድ ወቅት የቡድኑ ተጫዋቾች ሰብአዊ መብት ለሁሉም የሚል ጽሑፍ ያለበት መለያ እንዲለብሱ ዝግጅት ቢያደርግም ነገር ግን መለያውን እንዳይጠቀም በፊፋ ተከልክሏል። ከፊፋ መለያውን መልበስ አይቻልም የሚል መልእክት ደርሶናል ያሉት የዴንማርክ እግር ኳስ ፌዴሬሽን ኃላፊ ጃኮብ ጄንሰን ሰብአዊ መብት ለሁሉም የሚል መልእክት ዓለም አቀፍ ይዘትና ተቀባይነት ያለው ነው፣ እንደ ፖለቲካ መልእክት ታይቶ መከልከል አልነበረበትም ሲሉ የፊፋን ውሳኔ ተችተዋል። ባስተናጋጇ ሀገር ኳታር ላይ የሚሰነዘረውን የማያቋርጥ ክስ ያስተባበሉት የሀገሪቱ የዓለም ዋንጫ ዝግጅት ዋና ስራ አስፈጻሚ ናስር አልሄተር አውሮፓውያን የውድድሩ ብቸኛ ባለቤት እንደሆኑ ያስባሉ ሲሉ ነቅፈዋል። ስራ አስፈጻሚው ከአልጀዚራ ጋር ባደረጉት ቃለ ምልልስ የአውሮፓ ሀገራት በዓለም ዋንጫው ላይ ብቸኛ የባለቤትነት መብት እንዳላቸው ይስማቸዋል። አውሮፓ ከ22 ውድድሮች 11 ውድድሮችን አስተናግዳለች። እንደ ኳታር ያለ የአረብ ሙስሊም ሀገር ግን የዓለም ዋንጫው ድድርን አንድ ጊዜ ማዘጋጀቱን እንኳን መቀበል አትፈልግም ሲሉም ቁጣቸውን ገልጸዋል። ኳታር ውድድሩን በማዘጋጀት የመጀመሪያዋ የመካከለኛው ምስራቅ ሀገር መሆኗ ይታወቃል። በመጨረሻም እስራኤላውያንና ፍልስጤማውያን የኳስ ደጋፊዎች ወደ ኳታር በጋራ ሊጓዙ ነው። በጉዳዩ ላይ ከኳታር 2022 አዘጋጅ ኮሚቴ ተወካዮችና ከእስራኤል የውጭ ጉዳይ ሚኒስቴርና የባህልና ስፖርት ሚኒስቴር ተወካዮች ጋር ፊፋ ውይይት ማድረጉን ተከትሎ እስራኤላውያንና ፍልስጤማውያን አብረው እንዲጓዙ ስምምነት ተደርሷል። በመሆኑም ልዩ የቻርተር በረራዎች ከቴል አቪቭ ቤን ጉሪዮን አየር ማረፊያ የእስራኤልና የፍልስጤም ደጋፊዎችን አንድ ላይ ወደ ኳታር እንደሚወስዱ ፊፋ ገልጿል። በረራዎቹ በጋዛ ሰርጥና በእስራኤል በተያዙ የፍልስጤም ግዛቶች የሚኖሩ ደጋፊዎችንም ይጨምራሉ። በአንድ ወቅት እስራኤልና ፍልስጤም የዓለም ዋንጫን በአንድ ላይ እንዲያስተናግዱ ሐሳብ ያቀረቡት የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ እስራኤላውያንና ፍልስጤማውያን ደጋፊዎች በአንድ ላይ ኳታርን እንዲጎበኙና በፊፋ የዓለም ዋንጫ ጨዋታዎች ላይ እንዲሳተፉ ስምምነት ላይ በመደረሱ በጣም ደስ ብሎናል ብለዋል። እግር ኳስ ሰዎችን የማሰባሰብ ጉልበት አለው፣ ሁሉንም ድንበሮች በማለፍ ከምንም ነገር በላይ አንድነትን የማጎልበት ኃይል አለው ሲሉም ገልጸዋል። እስራኤልና ኳታር ዲፕሎማሲያዊ ግንኙነት የላቸውም፣ ነገር ግን ተጓዥ የእስራኤል ደጋፊዎች በዶሃ በሚገኝ የግል ኩባንያ በኩል የቆንስላ አገልግሎት ያገኛሉ። ካን የተባለ የእስራኤል መገናኛ ብዙሃንም በውድድሩ ወቅት በዶሃ ጊዜያዊ ስቱዲዮ እንደሚኖረው ተገልጿል። በዓለም ዋንጫው ለመታደም እስካሁን 8000 የሚገመቱ ፍልስጤማውያንና 3800 እስራኤላውያን ደጋፊዎች ወደ ኳታር ለመግባት እንደ ቪዛ የሚያገለግለውን ሃያ ካርድ ለማግኘት አመልክተዋል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከበራችሁ አድማጭ ተመልካቾቻችን የምሽቱን ጥንቅራችንን እዚህ ላይ ፈጽመናል። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት ከመላው የአሜሪካ ድምጽ ዘጋቢዎች ጋር በመሆን እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን እንሰናበታለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማርኛ ላይ ለጋቢና ያላችሁ አድርሱን። በነገው ምሽት ውይይት ይኖረናል። በፌስቡክ ገጻችን ላይ የምናስተዋውቅ ይሆናል። እዛ ላይ ተከታትላችሁ አስተያየታችሁን ስጡን እንጋብዛለን። ጤና ይስጥልኝ።